ከስምንት አስርት ዓመታት በላይ እድሜ ያስቆጠረው የተባበሩት መንግስታት ድርጅትን ጨምሮ በርካታ እድሜ ጠገብ ዓለም አቀፍ ተቋማት በዓለም ዙሪያ የሰብአዊ መብቶችንና ሰብአዊነትን ያማከሉ ስራዎችን ያከናውናሉ። ሆኖም ከተቋማቱ እድሜ እኩል የኖሩት ህግጋትና ፖሊሲዎች አሁን ዓለም ለገጠማት ተግዳሮቶች መላ ማምጣት ባለመቻላቸው ትችቶች ይቀርብባቸዋል። ለ30 ዓመታት በተባበሩት መንግስታት የስደተኛ መርጃ ድርጅት UNHCR ያገለገሉት አቶ መንገሻ ከበደ A Fulfilling Journey Through Conflicts and Contradictions ወይም በግጭቶችና ቅሬታዎች ውስጥ ስኬታማ ጉዞ በሚል ርዕስ በቅርቡ እንግሊዘኛ ባሳተሙ መጽሐፍ ዓለም አቀፍ ተቋማት ከጾታ እኩልነት እስከ ትምህርት ከወረርሽኝ እስከ ኢኮኖሚ ያሉ የትውልዱን ተግዳሮቶች ለመፍታት የሚሄዱባቸውን መንገዶች ይዳስሳል። ስመኝሽ የቆየ በእነዚህ ሀሳቦች ዙሪያ ከአቶ መንገሻ ጋር ቆይታ አድርጋለች። ቀጥሎ ይቀርባል።
በግጥፎችና በቀራኞች መካከል አብዛኛውን ሙያውን አሳልፈዋል። እንግዲህ መጽሐፉን እንዳየሁትና ካስተዳደጉ ልነሳ አስተዳደጉ እንደሚያሳየው በመጽሐፉ ላይ እንደተጠቀሰው ከተለያዩ ውጭ ሀገር ሰዎች ጋር ተደባልቀው ስለተለያዩ ሀገሮች እንዲያውቁ እድል ሰጥቶት ነው ያደጉት። ወደ ተባበሩት መንግስታት ድርጅት በስራ ተቀጥረው ከመግባቱ በፊት ስለዓለም አቀፍ ተቋማት በዓለም አቀፍ ተቋማት ውስጥ መስራት ስለመሳሰሉት የነበረው አመለካከት ምን ነበር?
ያደኩት እንጂ አዲስ አበባ ነው ትምህርት ቤት የጀመርኩት። መጀመሪያ ኬፍ ትምህርት ቤት በኢትዮጵያ ትምህርት ነው። ከዛ በኋላ ትራንስፎርድ ትምህርት ቤት ገብቼ ያኔ ትራንስፎርድ ትምህርት ቤት የነበረው በጣም ኢንተርናሽናል የሆነ ከተለያዩ ባህሎች የተለያዩ ህዝቦች ጋር እናያደረኩበት ሁኔታ ነው። ከዛም አልፎ በቤሩት ተላኩኝ አሜሪካን ዩኒቨርሲቲ። ያኔ የነበረኝ አመለካከት ስለ ዩኤንም ሆነ ኢንተርናሽናል ድርጅቶች እውነት ለመናገር ብዙ እውቀት አልነበረኝም። የታሪክ አጋጣሚ ሆኖ ነው የተባበሩት መንግስታት ስደተኞች ኮሚሽን ለምን አንድ ስራ አትሰራም ተብሎ ያኔ ከኢትዮጵያ በጦርነቱ የተሰደዱ ወደ ሶማሌና ወደ ጅቡቲ የኢትዮጵያ ስደተኞች እነሱን መልሶ ወደ ሀገር አግብቶ ለማቋቋም የሚደረግ እንቅስቃሴ ነበር። ለአጭር ጊዜ እስቲ ገብቼ ሊሆን በሚል እንደ ቀልድ በፈረንጆቹ አቆጣጠር በ1982/83 ያንን ስራ ጀመርኩኝ። በቆየው ቁጥር ስለ ድርጅቱ ያለኝ አመለካከት፣ ስለ ድርጅቱ ያለኝ መረዳት ምንድናቸው ጠንካራ ጎኖቹ፣ ምንድናቸው ደካማ ጎኖቹ የሚለውንም ለመገንዘብ ችያለሁ ማለት ነው።
እስኪ እነዚህን ጠንካራ እና ደካማ ጎኖች እናንተ እንግዲህ ግጭት ስር የሰደደባቸው ሀገራት ውስጥ ነው በአብዛኛው የሰሩባቸው አካባቢዎች እና ድርጅቱ ምን ፋይዳ ነበረው ወይም አለው በእንደዚህ አይነት ሀገራት?
የተባበሩት መንግስታት ብለን በምናወራበት ጊዜ መገንዘብ ያለብን የተባበሩት መንግስታት ከሁለተኛው ዓለም ጦርነት በኋላ የተቋቋመ ድርጅት ነው። ዋናውም ተልእኮ ዓለም ውስጥ ሰላምን ለማስፈን ነው። ሰላም ቢሰፍን ጦርነት አይኖርም። ጦርነት ከሌለ መፈናቀል አይኖርም። ስለዚህ መጀመሪያ እንደ የተባበሩት መንግስታት በሚባልበት ጊዜ ይሄ መዋቅር አንዳንድ ድክመቶች አሉት። ድክመቶችም ዓለም ውስጥ ጦርነትን ለማቆም የሚለውን ዋና ተልእኮውን ለመተግበር አልቻለም። ያ በጣም የሚያሳዝነኝ ሁኔታ ነው። ያ እንደተጠበቀ ሆኖ ጦርነት በሚያስከትለው መፈናቀል ምክንያት ደግሞ የሚጎዳ ህዝብ አለ። ለዛ ህዝብ ደግሞ አይዞ አለሁልህ ብሎ የሚደርስ የዩኤንኤችሲአር ብቴ ድርጅት አለ። ስለዚህ የተባበሩት መንግስታት በምንልበት ጊዜ የፖለቲካ የመንግስታት አባላቱ ድርጅት እንደተጠበቀ ሆኖ ያለው ድክመት ሰብአዊ አገልግሎትና ሰብአዊ እርዳታ የሚሰጡ ደግሞ እንደ ዩኤንኤችሲአር አይነት ድርጅቶች እውነት ለመናገር ከሆነ አመርቂ እኔም የኮራሁበት ደስ የሚለኝ ብዙ ኦፐሬሽኖች ውስጥ ተሳትፌያለሁ። የሞዛምቢክ ስደተኞች ከሀገራቸው ወጥተው ተመልሰው ወደ ሀገራቸው ገብቶ እንዲቋቋሙ በጣም ደስ የሚል ሁኔታ ተካፍያለሁ። የሳውት ዌስት አፍሪካ በኋላ ነጻ ሲወጣ ናሚቢያ የተባለው ሎጂስቲክስ ኦፊሰር ሆኜ አንጎላ፣ ዛምቢያ እነኚህ ስደተኞች በጦርነት የተፈናቀሉትን የተጎዱትን ወደ ሀገራቸው ተመልሰው ሀገራቸው ውስጥም ምርጫ ተደራርጎ ዲሞክራሲ ተመስርቶ ስዋቶ ስልጣን ሲወጣ ቁጭ ብዬ አይቻለሁ። ላይቤሪያ ተፋያክን ብዙ መጥቀስ ይቻላል። ስለዚህ ጦርነትና መጎሳቆል የፈጠረውን መፈናቀል ሌላውም እንደው ሰብአዊ ቀውስ እንደው ሙሉ በሙሉም እንደው ቀርፈናል ባልልም እንደ ዩኤንኤችሲአር የመሳሰሉ ድርጅቶች ከሞላ ጎደል ጥሩ አስተዋጽኦ አድርገዋል ብዬ አምናለሁ።
በዚህ ድርጅት ውስጥ በሰሩባቸው አመታት ከመንግስታት ከድርጅቱ ይገጥሞት የነበረውን የተለያዩ ችግሮች በመጽሐፉ ላይ ያነሳሉ። ግን እንደ አንድ ኢትዮጵያዊ ወይም አፍሪካዊ አስቸጋሪ የሚያደርገው ነገር ምንድን ነው በተባበሩት መንግስታት ተቋም ውስጥ መስራት?
እንደው ባጭሩ የተባበሩት መንግስታት ሲምፕሊፋይ አድርገን የሚነጋገረው ከተባለ ቤስ ማይ ኦን ድግር ነው። የዓለም መንግስታት ተሰባስበው ያቋቋሙ ድግር ማለት ነው። ያን ድር የመተዳደሪያ ደንቡን ያጸደቁት አባል መንግስታት ናቸው። እነኚህ አባል መንግስታት በሚያጸድቁበት ጊዜ አምስቱም የኑክሌር መሳሪያ አላቸው የሚባሉትን ሀያላን መንግስታት የድምፁን በድምፅ መሻር መብት አጽድቀውላቸዋል። እና አንፎርችነትሊ ዲሞክራቲክ እንዳይሆን ይህንን መዋቅር አድርገውታል። በዛ ምክንያት የምንፈልገውን አይነት ህዝቡ የተሳተፈበት ዲሞክራቲክ የሆነ የዓለምን ህዝብ ፍላጎት የሚያሟላ ሳይሆን ነገ ድምፅን በድምፅ መሻር በሚል አንዱ ሀያል መንግስት ተነስቶ የሚያደርገው ሁኔታ አለ። ያ የግዴታ መለወጥ አለበት ነው። አሁን እሱን ለመለወጥ አንዱ ሌላው ቢቀር አፍሪካ ለምሳሌ በተገቢ ቦታዋን ይዛ አንድ መቀመጫ ማግኘት አለባት በሴኪሪቲ ካውንስል የሚል እምነት አለ። ያንን ለማድረግ እኛ ራሳችን አፍሪካኖች መጀመሪያ ተስማምተን እከሌ ይወክለናል የምንለው ሁኔታ መፈጠር አለበት። እኔ በኖርኩበት ዘመን አንዴ ደቡብ አፍሪካ ቢመጣ፣ አንዴ ናይጄሪያ ቢመጣ፣ አንዴ ኢትዮጵያ ብትሆን በሚል እርስ በርሳችን እንኳን አፍሪካኖች ተነጋግረን አንድ ወጥ የሆነ አቋም ይዘን ሴኪሪቲ ካውንስል ላይ አንድ መቀመጫ ያስፈልጋል ታድለን የተሟገጥንበት ወይም የገፋንበት ሁኔታ ደህና የለም። ችግሮቹን እናውቃቸዋለን። መፍትሄው የግዴታ ሊመጣ የሚችለው የእኛ መንግስታት አንድ የጋራ አቋም ይዘው ሊያሻሽሉት ሲፈልጉና ሲሞክሩ ነው።
በተለይ በድርጅቱ አሰራር ውስጥ የዘርን ጉዳይ ያነሳሉ ወይም ነጭ ኃላፊዎች ተሹመው ወደ አፍሪካ በሚመጡበት ጊዜ ስም የሚጠቅሱበት ቦታ አለ እና ይህስ ምን ይመስል ነበር?
የተባበሩት መንግስታት ውስጥ አንዱ ትልቅ ችግር ያለው ይሄ ሀያላን መንግስታት በተለይም ብዙ ፍራንክ የሚያዋጡት ድርጅቱን ልክ እንደነሱ መስሪያ ቤት ነው የሚጠቀሙበት። አንዳንድ ቦታ ላይ ስታይ እዛ ላይም ተመድበው የሚመጡት አንዳንዶቹ የተባበሩት መንግስታት ሰራተኞች በተለይም ይሄ ከዶነሩ መንግስት ነው የመጣው ብለው የሚያምኑት ትንሽ የዘረኝነት ሁኔታዎች አሉ። የተባበሩት መንግስታት አሁን ሁኔታው እየተለወጠ ነው፣ ግን መጀመሪያ አሁን እኔ ጋምቤላ በሰራሁበት ጊዜ የነበሩ ከውጭ የመጡት ፈረንጆች ይህ ከፋ ትምህርትም የላቸውም። የአፍሪካም ሆነ ባህሉንም ሆነ የስነ ስርዓቱንም ሁኔታ ጠንቅቋል። ግን እኔ መጥቻለሁ አለቃንን ልክ እንደ ቅኝ ገዢ መሪ የእንትን የሚለዋሉ። አሁን ቢሆን ያ ችግር እየቀጠለ ነው። እኔ ዩኤንኤችሲአር የምኮራበት መመካበት መስሪያ ቤት ነው። እንግዲህ ከሰላሳ አመት በላይ እንትን ብያለሁ። እውነት ለመናገር ከሆነ አፍሪካዊ ሀይ ኮሚሽነር ተሾሞ አይቻላል። እውነት ለመናገር አሁንም ይሆናል ብዬ አላምኑ። ያ ምንድን ነው ብቃት ያለው አፍሪካዊ አለ ወይም የለም ሳይሆን ጥያቄው ያንን ቦታ ይህ ከኔ ከተመረጠ እደግፋለሁ የሚል ሪሶርስ ያለው ፍራንክ ያለው እንደ አሜሪካ እንደ አውሮፓ አይነቶቹ ተጽዕኖ አላቸው። የአሜሪካ መንግስት ዩኤንኤችሲአር ውስጥ የምክትል ሀይ ኮሚሽነሩ ሁሌ አሜሪካዊ ነው። አራት ነገር ያን ሁኔታ የግዴታ በገሀድ አውጥተን እየታየንበት መቅረብ መቻል አለብን።
ቀደም ሲል እንዳልነው ድርጅቱ ከሰባ ከሰማንያ አመት ላይ ብዙ ስራዎችን ሲሰራ የቆየ ድርጅት ነው። ግን ደግሞ በእነዚህ አመታት ውስጥ ችግር ነበሩ ነገሮች እየተባባሱ የሄዱባቸው ሁኔታዎች አሉ። የተፈጥሮዊ አደጋዎች እየተባባሱ መሄድ፣ ድንበር ተሻጋሪ የሆኑ በሽታዎች ሊሆኑ ይችላሉ፣ ሽብርተኝነት የምንለው መስፋፋት ይጠቀሳሉ በተለይ በቅርብ አመታት ውስጥ። እና ድርጅቱ ግን የነበረውን አሰራር ይዞ ነው የቀጠለው የሚል ትችት ይደርስበታል። እርስዎ በሰላሳ አመት በላይ ከድርጅቱ ጋር በመኖሩ መጠን ይህንን አስተያየት እንዴት ያውታል?
እንግዲህ የዓለም ሁኔታ እየተለዋወጠ ነው። አሁን ለምሳሌ ቴሮሪዝም ጋር በተያያዘ አፍሪካ ውስጥ የምናያቸው ሁኔታዎች አሉ። የአየር ለውጥ የሚፈጥረው ቀውስ አለ። ከአየር ቀውስ ጋር የተያያዘ ደግሞ የመሬት ይዞታ የሚፈጥራቸው ችግሮች አሉ። ለእነኝህ አዲስ የሚከሰቱ ችግሮች ድርጅቱ በምን ያህል ፍጥነት ነው እየተለወጠ ያለው ያሉትን ችግሮች ለመቅረፍ የሚለው አነጋጋሪ ሁኔታ ላይ ነው ያለው። አንዱ ትልቁ ችግር ዲፓርትመንት ኦፍ ሁማኒቴሪያን አፌርስ የሚባል አንድ ወጥ የሆነ መዋቅር ነበረ የተባበሩት መንግስታት። ለውጥ ተባለ እና የአንዱ ፈረሰና ኤመርጀንሲ ሪሊፍ ኮኦርዲኔተር የሚባል አንድ ራሱን የቻለ የእንግሊዝ መንግስት የሚመራው መዋቅር ተቋቋመ። በእሱ ስር ደግሞ የእሱ ሴክሬታሪያት ተብሎ የዩኤን ኮኦርዲኔሽን ኦፊስ በሚባል ተቋቋመ። ይሄዎች የምንለው አሁን ችግሩ ያለው የተለያየ ድርጅቶች ስራውን ከመስራትና ችግሩን ለመፍታት ከማተኮር ይልቅ የተባበሩ የተለያዩ የዩኤን ድርጅቶች የኮኦርዲኔሽን ስብሰባ እየበዛ ይሄዳል። ያ ዓለም ውስጥ እየተከሰቱ ያሉትን አዳዲስ ችግሮች ለሱ ብቃት ያለው መዋቅር ከማድረግ ይልቅ ባልሆነ ባልባሌ ጉዳይ ጊዜያችንንና የሰው አይናችን እናጠፋለን።
እንግዲህ ከዚህ ጋር በተያያዘ ስደተኞችን ጉዳይ ስንመለከት ለምሳሌ አብዛኛው ስደተኛ የሚያስጠልሉ ሀገራት ዝቅተኛ ገቢ ወይም መካከለኛ ገቢ ያላቸው ሀገራት ናቸው። በተለይ ስደተኞች አሁን ሶማሊያም ኬንያም መሰረታዊ ነገሮች ሳይሟሉ ለአመታት እንዲኖሩ የሚገደዱበት ሁኔታ አለና ይሄ ተባበሩት መንግስታት ችግር ነው ስኬት የመጣ ችግር ነው።
ስደተኞችን መፍትሄ ብለን በምንነጋገርበት ጊዜ ያሉት አማራጮች ምንድን ናቸው ነው ዋነኛው። ሁሉም የሚመኘው ስደተኞች ከሀገራቸው እንዲሰደዱ ያደረገው ቀውስ መፍትሄ አግኝቶ ስደተኞች ወደ ሀገራቸው ተመልሰው ራሳቸውን ኑሯቸውን እንዲያሸንፉ ማድረግ ነው። ችግሩ ያለው እንደተከሱ ከአንዳንድ ቦታ ለምሳሌ ሶማሊያ ተሰደው ወደ ኬንያም ሆነ ኢትዮጵያ የገቡ ስደተኞች ሶማሌ ውስጥ ያለው ሁኔታ ሙሉ በሙሉ ተሻሽሎ ወደ ሀገራቸው መመለስ የማይችሉ በስደተኝነት ይቆያሉ። አንዱ ችግር ያ ነው። ሁለተኛ ያለው ሌላው አማራጭ የተሰደዱበት ሀገር ተቀብሎ ዜግነት መስጠት ነው። ያ ሁኔታ ደግሞ ኦልሬዲ ስደተኞቹ እንዳልሽው የሚገቡባቸው ሀገሮች በተለይም አፍሪካን በምና ኤዥያን በምናይበት ጊዜ ድህነት ያጠቃቸው ሀገሮች ስለሆኑ የውጭ ዜጋ ተቀብሎ ሙሉ በሙሉ ነዋሪነትን ጥበቃ ሰጥተናል እንደ ዜጋ ይተዳደሩ ብሎ ለማለት ትንሽ አዳጋች ሁኔታዎች አሉ። ሶስተኛው መፍትሄ ሪሰትል ማድረግ ነው፣ ወደ ሌላ ቦታ መላክ ነው። አሜሪካም ሆነ አውሮፓ በቆጣ ነው የሚሰሩት። ስለዚህ ካለው ስደተኛ የተወሰነውን መርጠው ወደ እነሱ ሀገር ይወስዳሉ። ከሞላ ጎደል አብዛኛው በስደተኝነት ይላል። ይህንን በምንልበት ጊዜ ደግሞ በሙሉ ኔጋቲቭ ያለው እኔ እንደ በእኔ ቤትምን እንዳየሁት እኔ ገና ስራ ሲጀምር ትልቁ የአፍሪካ የስደተኛ ችግር የነበረው ደቡባዊ አፍሪካ ነው። ከሞዛምቢክ፣ ከአንጎላ፣ ከደቡብ አፍሪካ፣ ከናሚቢያ እነኚህ ችግሩንም አይቻለኝ። በሂደት ደግሞ አብዛኛው የነበረውን ቅድመ ሁኔታ አሻሽለው ሰው ተመልሶ እንደውም ስደተኞቹ ሀገራቸው ገብቶ የሀገር መሪ ሆነው ያለበት ሁኔታ ማይቻል። ስለዚህ ሙሉ በሙሉ ማስከፊ አይደለም ለማለት ነው። አሁን የተከሰቱ ችግሮች አሉ። አሁን ለምሳሌ ኢትዮጵያን በምታይበት ጊዜ ከደቡብ ሱዳን የመጡ ስደተኞች አሉ። ደቡብ ሱዳን ውስጥ ያለ ሁኔታ ቶሎ ተሻሽሎ ካልተመለሱ ያ ሁኔታ ሊቀጥል ይችላል። ለምን የሰፈሩ አካባቢ መንግስት አሁን ለምሳሌ ከኢትዮጵያ በኩል ፍቃድ ሰጥቶ የተወሰኑት በትምህርት ቤትም በስራም ቦታ እየተሰማሩ ሌላው ቢቀር ኑሯቸውን እንዲያሸንፉ የሚል ጥሩ አዝማሚያ አለ። ግን በቁጥሩ ብዛት ምክንያት ካምፕ ውስጥ የሚማቅቁ ብዙ አሉ። ሌላው እንግዲህ አሁን እንደምታየው ደግሞ ከኤርትራ የመጡ ስደተኞች አሉ። እነሱም ከሀገራቸው የተረዳዱበት ሁኔታ እስካልተሻሻለ ድረስ አንመለስም የሚል አዝማሚያ አለ። ሶማሊም እንደዚሁ ነው። ግን በዌስት አፍሪካ በኩል ያለው ሁኔታ እየተሻሻለ ነው። በሳውዘርን አፍሪካ በኩል ያለው ሁኔታ እየተሻሻለ ነው። አሁንም ችግር ሆኖ የሚቀረው የአፍሪካ ቀንድ እና የማዕከላዊ አፍሪካ የሚባለው እንግዲህ ከሳውት ሱዳን ጀምረን ወደ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ እና ዳርፉር አካባቢ ያለ ሁኔታ አሁን ግን ከሞላ ጎደል ፊት ቀና የነበሩት ሁኔታዎች እየተሻሻሉ የመጡበትም አለ። ችግሮቹ ግን አሁ እንዳልሹ ይቀጥላል።
እንግዲህ ወደ መጽሐፎት ለመልሶት መጽሐፎትን እንዳየሁት ከአስተዳደጎ ጀምሮ የስራ ኃላፊነቶች በተለያየ ቦታ የነበሩበትን ታሪክ የሚጽፉበት ወቅት ከራሶ ከግሎ ታሪክ በተጨማሪ የነበረውን ነባራዊ ሁኔታ፣ አገራዊ ሁኔታ ከኢትዮጵያ ጀምሮ የተለያዩ ሀገሮች በሰሩባቸው የነበሩትን የፖለቲካ የመንግስት ለውጦች የመሳሰሉትን ታሪክም የያዘ መጽሐፍ ሆኖ አግኝቼዋለሁ እና እነዚህን ማስረጃዎች ማሰባሰብ ከባድ አልነበረም?
አንደኛ ወረቀት ሰብስባለሁ። በሰራሁባቸው ሁኔታዎች ሁላ የራሱ ወረቀቶች አሉ። ማነጋግራቸውም ሰዎች አሉ። አሁን ለምሳሌ ኦጋዴን አካባቢ አብረን የሰራናቸው ግለሰቦች አሉ። ጋምቤላ ሲታንክ ዲማም ሆነ አሶሳ ካምፕ በሚቋቋምበት ጊዜ አብረን የሰራናቸው አሉ። ጽሁፎችም አሉ። ሌላው ትልቁ ኢትዮጵያ ውስጥ ያኔ ተማሪ አብዮት እየፈነዳ ነው፣ ይገምን ያለው ሁኔታ አዝማሚያው ጥሩ አይደለም እና ሰላም ያለበት ሀገር ይሰው እንጂ ሌበኖን ተላኩ እንጂ እኔ ሌበኖን የት እንዳለም አላገኛ እንጂ አሜሪካን ዩኒቨርሲቲ ኦፍ ቤሩት ገባው። እዛ ገብቼ አንድ አመት በሰላም እንትን ባልኩበት ጊዜ እዛ ደግሞ የከፋ የእርስ በርስ ጦርነት በሚከሰትበት ወቅት እዛ ቆመሽ ያየሽውን የተረዳሽን ትመዘግቢያለሽ። ከዛም በኋላ ወደ ሀገር ገብቶ ሀገር ውስጥ እንግዲህ እንዳልኩት በሶማሌያ በ መጀመሪያ ነው ኢትዮጵያ ውስጥ ስራ የሰራሁት እንደ ኦጋዴን እና የጅቡቲ ከደወሌ ሀረዋ ሽምሌ አዲባላ እስከ ድሬዳዋ ያለውን ስደተኞች ከሀገራቸው ተመልሶ መልሶ ማቋቋም ፕሮጀክት ነው የነበርኩበት። ታሪካዊ የሄድኩበት ሂደት ሳታስቢው በስራ ሂደትሽ አፍሪካ የምትሄድበትን አንዳንድ የታሪክ ጉዞዎች ትመዘግቢያለሽ፣ ታያለሽ። ያየሽውን ደግሞ በታሪክ ምስክርነት ታስቀምጠዋለሽ እና በነበርኩበት የነበረውን መመዝገቡ ራሱ ለእኔ ይሄ ነበር የሰራሁት ብዬ አጋጣሚ ሆኖ ታሪካዊ ሲግኒፊካንት ያላቸው ጉዳዮች ስለሆነ እንደው ለሌላው ነገር ለልጆችም ለቤተሰብም ይህን ነገር ወደፊት ልጆችም ጠቃሚ ሊሆን ይችላል በሚል እንዲሁ መመዝገብ ነው። ታሪክ ምዝገባ ሊሆነ
እንደው ምናልባት አሁንም ካነሱት ለምን እንደጻፉ መጽሐፉን ለወጣቱ ትውልድ ይጠቅማል ብለዋል እና ምንድን ነው ወጣቱ ትውልድ ከእርሶ መጽሐፍ እንዲማር ወይም እንዲያገኝ የሚፈልጉት ነገር ምንድን ነው?
መጽሐፍ እንግዲህ ለልጆችም ሆነ ለሚያነበው በተለይም ለአዲሱ ትውልድ እንዲህ ነበር እንዲህ ብሎ አንዳንድ ነገሮችን ያንጸባል። አሁን የስደተኞች ሁኔታ ኢትዮጵያ ውስጥ በተለይም በሱዳን በምናገርበት ጊዜ ሰው የሚያውቀው አሁን ያለውን ሁኔታ ነው እንጂ ያን የነበረውን ሁኔታ ላይረዳ ይችላል። ስለዚህ ስር መሰረቱ ምንድን ነው? ኋላ እንዴት ነበረ? አሁንስ ሁኔታው እንዴት ነው ብሎ ማነጻጸር እንዲችል ነው። ከሞላ ጎደል አብዛኛዎቹም ችግር ናቸው ተብሎ የሚቀርቡትም እኔ የምስማማለሁ። ግን ከነግስናቱ ከነምኑ የተሻለ ሁኔታ ፈጥሯል ብዬ አምናለሁ። ሌላው ቢቀር እዛ ሄዶ ዲፕሎማቲክሊ ቁጭ ብሎ ሁለት ተቃራኒ መንግስታት መወያየት የሚችሉበት ሊነቃቀት የሚችሉበት ሌላውን ማለም ማሳመን የሚሞክሩበት መድረክ ማግኘቱ ያ ጠቃሚ ነው ብዬ አምናለሁ። እንዴት አድርገን እናሻሽለው ነው እንጂ እንስበረው ቢሆን አልቀበልም። ያን ደግሞ እናሻሽል የምንችለው አዲሱ ትውልድ በዚህ ዙሪያ ተወያይቶ ይህን የዓለም መዋቅር በዚህ መልኩ ማሻሻል አለብን ብሎ
ድርጅቱንስ እንደው ምናልባት በዚህ መልኩ ስኬታማ ሲሆን ባየው ብለው የሚሉት አለ?
የተባበሩት መንግስታት ከተቋቋመ ጊዜ ጀምሮ እስካሁን ድረስ የዓለም ጦርነትን አስወግዷል ብዬ አምናለሁ። ሌላ ቢቀር አሁን እንኳን በዩክሬን በማየው ተፋላሚ ሀገሮች አሜሪካም ሆኑ ራሻም ሆነ ሌሎቹም እንደው መፍትሄ ማምጣት ባይችልም ቁጭ ብለው እንዲ ያለባቸውን ስሜት ተነፍሱበት መድረክ አለ ብዬ አምናለሁ። አማራጭ የለም። አሁን ቢሆን ከነ ድክመቱ ከነ ምኑ የተሻለ ሁኔታ ፈጥሯል ብዬ አምናለሁ። ሌላው ቢቀር እዛ ሄዶ ዲፕሎማቲክሊ ቁጭ ብሎ ሁለት ተቃራኒ መንግስታት መወያየት የሚችሉበት መነቃቀፍ የሚችሉበት ሌላውን ማለም ማሳመን የሚሞክሩበት መድረክ ማግኘቱ ጠቃሚ ነው ብዬ አምናለሁ። መሻሻል አለበት። የሴኪሪቲ ካውንስል ሁኔታ መለወጥ አለበት። እንዴት አድርገን እናሻሽለው ነው እንጂ እንስበረው የሚለውን አልቀበልም። ያን ደግሞ ልናሻሽል የምንችለው እኛንን እኛ በምንልበት ጊዜ ይህኔ ብቶ ጡረተኛው ሳይሆን አዲሱ ትውልድ ነው። አዲሱ ትውልድ በዚህ ዙሪያ ተወያይቶ ይህን የዓለም መዋቅር በዚህ መልኩ ማሻሻል አለብን ብሎ ተረኛውን ትኩረት ማድረግ አለበት። እንግዲህ ያ የፖለቲካ እና የመዋቅራዊ ድክመት እስኪጠናከር ድረስ ደግሞ ሰብአዊ አገልግሎት የሚያቀርቡ ድርጅቶች እንደ ዩኤንኤችሲአር አሉ። እነኚህ አይነት ድርጅቶች ደግሞ መደገፍ አለባቸው። አንዱ ሰብአዊ መብት አለው። ከመብቱ አንዱ በዓለም ውስጥ በሰላም መኖር ነው። እዛ ዙሪያ እስኪ እንደው ምንድን ነው መደረግ ያለበት ብሎ በተለይም ወጣቱን በዚሁ አይነት ውይይት መድረክ ላይ ተሳታፊ መሆን አለበት። ለምን የሰው ልጆች እዚህ ዓለም ውስጥ እስካለ እንግዲህ ኮንፍሊክት ቅራኔዎች መኖራቸው አይቀርም። እንዴት አድርገን ማኔጅ እናድርገው የሚለው ላይ ማተኮር መቻል አለበት።
አቶ መንገሻ የግሪኖ ታሪኮንና በተባበሩት መንግስታት ድርጅት ውስጥ በተለይ በስደተኞች ኮሚሽን በሰሩበት ወቅት የነበሩትን ልምድ ያሳዩበትን ታሪክ ያጣቀሱበትን መጽሐፍ በተመለከተ ከጣቢያችን ጋር ቆይታ ስላደረጉ በአድማጮች ስም ከልብ አመሰግናለሁ።
እኔ የምንድል ስለሰ ትንሽ በጣም አመሰግናለሁ።